ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም የፊታችን ሐሙስ የሚከበረውን 121ኛ የአድዋ ድል በዓል ምክንያት በማድረግ ከታሪክ መጻሕፍት ያገኘነውን በመጻሕፍት ዓለም ፕሮግራማችን ይዘንላችሁ እንቀርባለን። ክፍል አንድን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ቅዳሜ የካቲት 18 ቀን የበረራ ቁጥሩ ኢቲ 8806 የሆነው እና ከሙምባይ ወደ ካትማንዱ ሲበር የነበረው የኢትዮጵያ አየር መንገድ አውሮፕላን በደረሰበት የቴክኒክ ችግር ምክንያት በህንድ ዴልሂ አውሮፕላን ማረፊያ በአስቸኳይ ለማረፍ ተገዷል። አውሮፕላን ውስጥ የነበሩት 245 መንገደኞችና 10 የአውሮፕላኑ ሰራተኞች ምንም ጉዳት ያልደረሰባቸው መሆኑም ተገልጿል። የወያኔ ቡድን ባለስልጣኖች ለተለያዩ የልማት ግንባታ በኮንትራክት ከሚሰጧቸው የተለያዩ የውጭ ኩባንያዎች ጋር የጥቅም ክፍፍል ያላቸው መሆኑ በተደጋጋሚ የተገለጸ ሲሆን የሚዘረፈው የመንግስት ገንዘብ መጠን ምን ያህል ግዙፍ መሆኑን ተጋልጠው እጅ ከፍንጅ ከተያዙ ኩባንያዎች ሁኔታ መረዳት ይቻላል ተብሏል። ትድሃር ኮንስትራክሽን የሚባለው ኩባንያ ለአዲስ አበባ የመንገዶች ባለስልጣን መክፈል የነበረበትን 137 ሚሊዮን ብር ሳይመልስ መቅረቱ በሂሳብ አጣሪዎች ተጋልጧል። ኩባንያው በመንግስት ክፍያ የተደረገባቸውን መኪናዎችና ሌሎች ለመንገድ ስራ የሚያገለግሉ ተሽከርካሪዎችን ዘርፎ የተሰወረ ሲሆን ለመንግስት ገቢ መሆን የሚገባውን ክፍያም ያላጠናቀቀ መሆኑ ተገልጿል። የወያኔ አገዛዝ በየቦታው እያካሄደ ያለው ጥልቅ ተሐድሶ ወደ ፍርድ ቤቶችን በመዛመቱ ባለ ጉዳዮች እየተጉላሉ መሆናቸውን ምንጮች ገለጹ። ካለፈው ማክሰኞ ጀምሮ በአዲስ አበባ በአንዳንድ ቦታዎች ዳኞች በችሎት አዳራሾች ውስጥ ቀኑን ሙሉ እንዲሰበሰቡና ጥልቅ ተሐድሶ እንዲወስዱ በመደረጉና ለመታየት ቀጠሮ ተይዞላቸው የነበሩ የክስ ጉዳዮች በመሰረዛቸው በርካታ ባለ ጉዳዮች መጉላላታቸውና ከፍተኛ ችግር የደረሰባቸው መሆኑ ታውቋል። መታየት የነበረባቸው ጉዳዮች ከአንድ ወር በላይ ቀጠሮ በመስጠት እንዲዛወሩ በመደረጉ ፍርድ የሚያስፈልጋቸው ክሶች ካለመጠን እንዲከማቹ ተደርጓል ተብሏል። በአሁን ወቅት የወያኔ ስልጠና እየተካሄደ ያለው በተወሰኑ ፍርድ ቤቶች ሲሆን ሁሉም በተራ እንደሚደርሳቸው ይነገራል። ከጥቂቶቹ በስተቀር አብዛኞቹ ዳኞች የወያኔ አባላትና አገልጋዮች ከመሆናቸውም በላይ በመመሪያ የሚሰሩ በመሆናቸው ህዝብ እንዲጉላላ ከማድረግ በስተቀር ተሐድሶው የሚፈይደው ነገር የለም የሚሉ ብዙዎች ናቸው። አርብ የካቲት 17 ቀን ጸረ ስደተኛ የሆነ ሰልፍ በደቡብ አፍሪካ ዋና ከተማ በፕሪቶሪያ ቀጥሎ የዋለ ሲሆን ፖሊስ በአስለቃሽ ጋዝና በውሃ ሰልፉን ለመበተን ተገዷል። ለሁለት ቀናት በተደረገው ሰልፍ ከ130 በላይ ሰዎች መታሰራቸው ተነግሯል። የተቃዋሚ ፓርቲ አባላትና ሌሎች ህዝባዊ ተቋማት መንግስት እንዲህ አይነቱን የጥላቻ ሰልፍ መፍቀድ አልነበረበትም በማለት ወቀሳቸውን ያሰሙ ሲሆን ሰላም እንዲፈጠር ጥሪ አቅርበዋል። የአገሪቱ ፕሬዝዳንት ከአፍሪካ አገሮች ወደ አውሮፓ ከሚሰደዱት ይልቅ ወደ ደቡብ አፍሪካ የሚገቡት በቁጥር የሚበልጡ መሆናቸውን ገልጸው አብዛኞቹ ስደተኞች ሰላማዊና ለአገሪቱ ኢኮኖሚ ከፍተኛ አስተዋጽኦ በማድረግ ላይ ያሉ ስለሆነ ሁሉንም ስደተኛ አደንዛዥ እጽ የሚሸጥ ወይም ህገወጥ የሰው ልጅ አስተላላፊ ብሎ መሰየም አይቻልም ብለዋል። ከዚህ በፊት በደቡብ አፍሪካ በርካታ ስደተኞች መገደላቸውና የአካል ጉዳት የደረሰባቸው ሲሆን ከነዚህም ውስጥ ኢትዮጵያውያንና ሶማሌዎች ይገኙበታል። በናይጄሪያ ሰሜናዊ ምስራቅ ግዛት ሁለት የጀርመን ዜግነት ያላቸው አርኪኦሎጂስቶች ባልታወቁ ሰዎች ተጠልፈው የተወሰዱ መሆናቸውና ጠላፊዎቹ ሰዎቹን ለመልቀቅ 200 ሺህ ዶላር ካሳ የጠየቁ መሆናቸው ታውቋል። ጠለፋው የተካሄደው ረቡዕ የካቲት 15 ቀን ሲሆን በወቅቱ ሁለት የአካባቢ ሰዎች መገደላቸውና ፖሊስ እና የጸጥታ ኃይሎች በአካባቢው ፍለጋ ሲያካሂዱ መቆየታቸው ተነግሯል። የተጠለፉት የጀርመን ተወላጆች ፍራንክፈርት የሚገኘው የጎት ዩኒቨርሲቲ ቡድን አባላት ሲሆኑ በአካባቢው ኖቅ የተባለ የቀድሞ ስልጣኔን ከመሬት ውስጥ በምርመራ ለማወቅ የተሰማሩ ናቸው። የጠላፊዎቹ ማንነት እስካሁን ባይታወቅም በናይጄሪያ ለካሳ የሚደረግ ጠለፋ የተለመደ መሆኑና ገንዘቡ ከተከፈለ በኋላም ብዙዎቹ በሰላም እንደሚለቀቁ ይታወቃል። ቅዳሜ የካቲት 18 ቀን የዚምባብዌው ፕሬዝዳንት ሙጋቤ ማታቤሌላንድ በተባለው ስፍራ የልደት በዓላቸውን በከፍተኛ ሁኔታ አክብረዋል። ብዙ ሺህ የሚቆጠሩ የፓርቲው አባላት፣ የመንግስት ባለስልጣኖችና ደጋፊዎች በበዓሉ ላይ ተገኝተዋል። አንድ ሰዓት ያህል የቆየው ንግግራቸው በአብዛኛው በራሳቸው ገድል ላይ ያተኮረ ሲሆን በቅርቡ ማንም እንደማይተካቸው በባለቤታቸው የተነገረው በሌሎች ተናጋሪዎች ጎልቶ ሲደጋገም ውሏል። ማታቤሌላንድ የተባለው ቦታ ከ1972 ዓመተ ምህረት በሺህ የሚቆጠሩ ያንዲቤሌ ጎሳ አባላት በሰሜን ኮሪያ በሰለጠኑ ወታደሮች የተገደሉበት ቦታ በመሆኑ በርካቶች በሐዘን ያስታውሱታል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። አድዋ መቼ ሸዋ ብቻ መቼ ትግራይ ብቻ መች ጎጃም ብቻ መች ጎንደሬ ብቻ መች ኦሮሞ ብቻ መች ጉራጌው ብቻ መች አበሻ ብቻ ባንቺ የሚኮራብሽ ደብን አፍሪካ እንጂ መላው ጥቁር እንጂ የሚታወቅብሽ አድዋ የጥንቷ አድዋ የያኔዋ በወል የሁላችን በግልም የኔዋ የገነንሽበትን የታሪክሽን ቀን እስቲ ላስታውስልሽ እኔም በሰቀቀን ያኔማ ድሮማ ገድልሽ የሚያኮራኝ የታሪኩ በትሽ ከሩቅ የሚጠራኝ ጀብድሽ ሲተነተን የሚግል ስሜቴ በኢትዮጵያዊነትሽ በኢትዮጵያዊነቴ ዛሬ ግን የለንም በትላንቱ ሰፈር በኢትዮጵያዊነት ጀማምሮናል ማፈር እናም አድዋ ስል ስጠቅስሽ በቀለም የድሮዋን እንጂ ያሁኗን አይደለም ባፋን ኩሎ እያለ በብሪት የመጣውን ማማ ሚያስኪልሽ ያስደገደግሽውን መግዛት የለመደ ኃይሉን ተመክቶ በካልቾ ኩሎና በፑኞ ነርቶ ያ የሮማው ስልጡን የተገደልሽን አድዋ ማለት ነው የምኮራብሽን አባታ አባይ ትረፍ በመድፍ ያስከበረሽ የራስ መኮንን ጦር በአጥሙ ያጠረሽ እንደ ጠላ ብቅል ጠላቱን የፈጨው እዚያው ስለሆነ ጎበና አባዳጨው በፖለቲክ ጥበብ በብልሃት ጥላ ድል ያጎናጸፈሽ ሀብትዬ አባመላ መንገሻ ዮሐንስ ለክብርሽ ሲዋጋ ልውደቅልሽ ሲልሽ አሉላ አባ ነጋ ይሄ ሁሉ ነበር ያንቺ ደማቅ ጌጥሽ እንዳልማዝ እንደንቁ የሚያንቆጠቁጥሽ አድዋ የጥንቷ የጥቁሮቹ ኩራት የአርበኝነት ፋና የነጻነት መብራት ታሪክ እርሳም ቢለኝ መች ረሳሻለሁ በደጉ አስታውስሻለሁ የጣሊያን ገበርዲን ልቡን አንጠልጥሎት ባስታ ሹታ መብላት ስልጣኔ መስሎት አገሩን ወገኑን ታሪኩን እየከዳ የማይረባ ዜጋ የጣሊያኑ ባንዳ ካራቢኒየሪ ሹምባሽ ቡሉቅ ባሹ ባለቦቲ ጫማ ገበርዲን ለባሹ ለዘር ዘራዝርቱ ሀፍረት ያወረሰው እሱም የወርደት ከል ማቁን የለበሰው ባንቺ ድል መሆኑን ከቶ አልችልም መርሳት ታሪክሽ ቅርሴ ነው ልዩ ምልክቴ እንዳንገት ንቅሳት እናም አስታወስኩሽ በወርሃ የካቲት የዛሬ አይደለሽም አድዋ ጥንታዊት ባንዳ ተመስሎ በጥርሷ አሳስቆ ቀን ይፍረደኝ ብሎ የልቡን ደብቆ ያን እወር ሰላቶ እያጨዋወተው እየመራም ጥቶ ገደል የከተተው አው ዓለም ቢረሳ ባይጠራ ስሙ ነገ በታሪክ ፊት አይከስም ወይ አጽሙ ተረት ተረት ብዬ ታሪክን ለመዝለፍ እንዳላየው ሆኜ እውነትን ለማለፍ አልሞክርምና የማያምርብኝን አድዋ ላሞግስሽ ቅርስ የምትሆኝኝን ጀግና ተፈጥሮብሽ ጀግና ተዋግቶብሽ ኢትዮጵያዊ አሻራ በደሙ ከትቦብሽ የጠራራሽ ጠረን የአየርሽ መዓዛ
ሲያሰራጭ ኖሯል ኢትዮጵያዊ ለዛ አድዋ የጥንቷ የጀግኖቹ ጓዳ መስካሪ አይደለሽ ወይ የትውልድ ልዳ እስኪ ለዚህ ትውልድ ንገሪው እውነቱን ከሁሉ እንዲያስቀድም ኢትዮጵያዊነቱን እስኪ ለዚህ ትውልድ ሰንስሪ ወቀታ ተረት ነው አይበለው ታሪኩን አይርሳ በልቤ ጽላት ላይ ተቀርጾ ታሪክሽ ገድልሽም ሲያኮራኝ ኖር ያለው ሳመልክሽ በሀበሻ ምድር በመላው አፍሪካ እንዲያም ሲል ተሻግሮ ላቲን አሜሪካ የጥቁር ዘር ሁሉ በስምሽ ሲመካ በታሪክሽ ሊያገጥ በድልሽ ሊረካ እኔ እንደምን ብዬ አንቺን እረሳለሁ እምብዬሁኝ በቃ አስታውስሻለሁ የምን ነገር ማብዛት እንካ ሰላንቲያ ኢትዮጵያ አድዋ አድዋ
መጻሕፍት ዓለም ከመጻሕፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
የኢትዮጵያ ታሪክ ከንግስተ ሳባ እስከ ታላቁ ያድዋ ድል በብላቴን ጌታሁሪ ወልደ ስላሴ በ1927 እስከ 1928 ተጻፈ። ክፍል 1 በአጼ ምኒልክና በኢጣሊያ መንግስት መካከል በውጫሌ ስለተደረገው ውል ኮንት አንቶኔሊ ንጉስ ምኒልክ በአጼ ዮሐንስ ላይ እንዲነሱ ለማድረግ ከብዙ ዘመን ጀምሮ ሲጣጣር ነበርና አሁን በአጼ ዮሐንስ ሞት ሐሳቡ ሁሉ የሚቃናለት ስለመሰለው ንጉስ ምኒልክ በአምባሰል አውራጃ ውጫሌ በሚባል አገር ሰፍረው ሳሉ አስቀድሞ ያዘጋጀው የውል ሐሳብ ይዞ ቀርቦ እንግዲህ የአጼ ዮሐንስ ነገር ከተጨረሰልን ከብዙ ዘመን ጀምሮ ልናደርገው አስበን የቆየነውን በሁለቱ መንግስቶች መካከል ጸንቶ የሚኖር የወዳጅነት ውል እንድንዋዋልና እንድንፈራረም ፈቃዶ ይሁንልኝ ብሎ ስላመለከታቸው በኢጣሊያ ቋንቋ የተጻፈውን ቃል በጥንቃቄ ሳይመረምሩ በኮንት አንቶኔሊና በአስተርጓሚው በግራዝማች ዮሴፍ ንጉሴ እምነት እሺ ብለው ከዚህ ቀጥሎ ያለውን ውል ተፈራረሙ። የኢጣሊያ ንጉስ ኡምበርቶ በስም መጀመሪያ የኢትዮጵያ ንጉሰ ነገስት ዳግማዊ ምኒልክ ዘኢትዮጵያ መንግስት ለኢጣሊያ መንግስት የሚጠቅም ለልጅ ልጅ የሚኖር ሰላምና እርቅ ለማድረግ የፍቅርና የንግድ ውል ተዋዋሉ። የኢጣሊያ ንጉስ ኮንት አንቶኔሊን በኢጣሊያ መንግስት ዘውድ ኒሻን ኮማንዳቶሬ ተብሎ የተሾመ በአልዛርና በሞሪስ ኒሻን ካቫሊየሬ ተብሎ የተሾመ ተመርጦ እንደራሲ ሆኖ ወደ ንጉሰ ነገስት ምኒልክ ሙሉ ስልጣን ተቀብሎ የተላከ የተቀበለውንም ሙሉ ስልጣን በንጉሰ ነገስት ምኒልክ ፊት በእርግጥ የተቀበለ ስለሆነ ንጉሰ ነገስት ምኒልክ የኢትዮጵያን አልጋ የወረሱ እርሶ ስለሆኑ ይህን ከዚህ ቀጥሎ የተጻፈውን ውል ከኢትዮጵያ ንጉሰ ነገስት ምኒልክ ጋር ተዋዋል። መጀመሪያ ክፍል በኢጣሊያ ንጉስና በኢትዮጵያ ንጉሰ ነገስት መካከል በወራሾቻቸውና በህዝቦቻቸው እነዚህንም በተጠጉ ህዝብ መካከል ሰላምና ፍቅር ሳይጎድ ለዘወትር ለልጅ ልጅ ይኖራል። ሁለተኛ ክፍል እነዚህ ሁለቱ አሁን የተዋዋሉት በየሀገራቸው በየምስለኔዎቻቸው ይነጋገራሉ። አንዱ ካንዱ ሀገር ቆንሲልም የቆንሲል ወኪልም መሾም ይቻላቸዋል። እነዚህ ሹሞች እንደ አውሮፓ ነገስታት ስርዓት መታፈርና መከበር አይጎርልባቸውም። ሶስተኛ ክፍል በእነዚህ በሁለት ነገስታት ወሰን ጠብና ክርክር እንዳይነሳ በእውቅ የተመረጡ ከሁለቱ ወገኖች ሁለት ሽማግሌዎች ልከው በማይጠፋ ምልክት የግዛቱን ድንበር ይወስናሉ። ከድንበሩ ወዲህ የሚጨመሩት አገሮች እነዚህ ናቸው። የደጋው አፋፍ ከኢትዮጵያና ከኢጣሊያ መሃል ወሰን ይሆናል። ከራፋሊ ጀምሮ ሃላይና ሰገነይቲ፣ አስመራ፣
ሶስቱ የኢጣሊያ መንግስት መንደር ይሆናሉ። ዳግመኛ በቦገስ በኩል አዲንፋስና አዲዋንስ በኢጣሊያ ድንበር ውስጥ ይሆናሉ። ከአዲዋንስ መንደር ጀምሮ ከምስራቅ ወደ ምዕራብ ባቀና ይከፈላል። አራተኛ ክፍል የደብረ ቢዘን ገዳም ከነጉልቱ ከነርስቱ የኢትዮጵያ መንግስት እንደሆነ ይቀራል። የጦር አምባ መሆን ግን አይቻለውም። አምስተኛ ክፍል ከምጽዋ የሚወጣ የንግድ ዕቃ የሚገባም የንግድ ዕቃ ከ108 በገቢ ዕቃ እየተገመገመ በገቢ አንድ ጊዜ ይከፈላል። ስድስተኛ ክፍል የጦር መሳሪያ ንግድ በምጽዋና በኢትዮጵያ መካከል የሚመላለሰው ለንጉሠ ነገሥት ብቻ ይፈቀድሎታል። ሲያስመጡም ባለማህተም ደብዳቤውን ለኢጣሊያ ሹማምንት እየላኩ ያስመጣሉ። ነፍጡንም የያዘውን ሰፈር ከምጽዋ ጀምሮ እስከ ኢትዮጵያ ድንበር ድረስ የኢጣሊያ መንግስት ወታደሮች ዘበኛ ሆነው ይሸኛሉ። ሰባተኛ ክፍል የነዚህ የሁለቱ ውል ያደረጉ ነገስታት ዜጎች የንግድ ዕቃቸውን ይዘው አንዱ ካንዱ አገር መሄድና መምጣት ይቻላቸዋል። በየመንግስቱና በየወረዳው ባለው ሹም ጥግነት ደስ ብሏቸው ይመላለሳሉ። ነገር ግን ከሁለቱም ወገኖች የጦር መሳሪያ የያዘ ብዙ ሆኖ ካንዱ ድንበር ወደ አንዱ ድንበር መተላለፍ ተከልክሏል። እንዲህም ማለት አንዱ ያንዱን ከብት እንዳይዘርፍ በሁሉ ነገር እንዳይነካካ ተከልክሏል። ስምንተኛ ክፍል የኢጣሊያ ሰዎች በኢትዮጵያ፣ የኢትዮጵያ ሰዎች በኢጣሊያ። የኢጣሊያ መንግስት በሚገዛው አገር ቢሆንም እንዳንዱ ልማድ መግዛት፣ መሸጥ፣ መከራየት ይቻላቸዋል። ዘጠነኛ ክፍል የነዚህ የሁለቱ ነገስታት ዜጎች አንዱ ካንዱ አገር ቢሄድ በሃይማኖታቸው ይኖራሉ። አስረኛ ክፍል የኢጣሊያ ሰውና የኢጣሊያ ሰው የተካሰሱ እንደሆን እነዚያ በመረጡት ዳኛ ለዚያውም ተያይዘው ምጽዋ ወርደው ይዳኛሉ። የኢትዮጵያና የኢጣሊያ ሰው የተጣላ እንደሆነ ግን የኢትዮጵያ መንግስት ወኪልና የኢጣሊያ የምጽዋ ሹም አንድነት ሆነው ይዳኛሉ። 11ኛ ክፍል የኢጣሊያ ሰው በኢትዮጵያ የሞተ እንደሆነ የኢትዮጵያ ሰው በኢጣሊያ አገርና የኢጣሊያ መንግስት በሚገዛው አገር የሞተ እንደሆነ ከሟቹ መንግስት ወገን ገንዘቡን የሚቀበል ሰው እስኪመጣ ድረስ የሁለቱ ነገስታት ሹማምንት ገንዘቡን ጠብቀው ያስቀምጣሉ። 12ኛ ክፍል በማናቸውም ኃጢአት ተከሶ የተያዘ የኢጣሊያ ሰው በኢጣሊያ ሹማምንት ይዳኛል። ስለሆነ ግን ታላቅ ኃጢአት ሰርቶ የተገኘውን የኢጣሊያን ሰው ፈጥኖ ይዘው ለምጽዋ ሹማምንት መስጠት ነው። ደግሞ በኢጣሊያ መንግስት ግዛት የኢትዮጵያ ሰው ታላቅ ኃጢአት ሰርቶ የተገኘ እንደሆን በኢትዮጵያ ዳኛ ይዳኛሉ። 13ኛ ክፍል የኢትዮጵያ ንጉሠ ነገሥትና የኢጣሊያ ንጉሥ ብርቱ ኃጢአት የሰራ ሰው ከአንዱ ግዛት ወደ አንዱ ግዛት ሸሽቶ የሄደ እንደሆነ ሁለቱም እያሰሩ ይልካሉ። 14ኛ ክፍል የባሪያ ንግድ በክርስቲያን ሃይማኖት የተከለከለ ስለሆነ የኢትዮጵያ ንጉሠ ነገሥት በሚቻላቸው ነገር ሁሉ በአገራቸው ባሪያ እንዳይነገድ ይከለክላሉ። 15ኛ ክፍል ይህ አሁን የተጻፈው ውል ለኢትዮጵያ መንግስት ሁሉ ውል ነው። 16ኛ ክፍል ይህ ውል በተደረገ ከአምስት ዓመት በኋላ ከሁለቱ መንግስት አንዳቸው ውል ለመጨመር ወይም ለመለወጥ የፈለጋቸው እንደሆነ ከዓመት በፊት አስቀድሞ መናገር ይገባቸዋል። ነገር ግን የንግድ ውል ብቻ ማረም ማስጠንቀቅ ይቻላቸዋል እንጂ ዛሬ የተለየውን የድንበር ወሰን ማፍረስ አይቻላቸውም። 17ኛ ክፍል የኢትዮጵያ ንጉሠ ነገሥት ከአውሮፓ ነገሥታት ለሚፈልጉት ጉዳይ ሁሉ بإيطاليا منغست عقاشنت ملالاك يتشالك شوال عصراس من تنياكفل يأتيبيا نقص نغست كليلا منغست سووش كارا يتباب ينقد نغر لما ووالي فلقون دهونا كولدتم ويل عند اندهونا لإيطاليا سو يساتو تعال عصراس ترنياكفل يه أهون يتدرق أول بأمارينيانا بإيطاليا قوانقوا تككل هونو تقلبت وسيابكا يتامنا مسكر يهونال هاين ياكفل يه أهون يتصعف أول لروما كتما فتنو يتنككال نقرقل يهنول كونت بيترو أنتونيلي بإيطاليا نقسم كنقسة نقست مني لقابتوا أولو أتمو شرسوال بميادي حيا أمستكن شي سمنت متو سماني عن دامة مرت بوچالي سفر تسعفة عزي مني ليك بوچالي لاي ككونت أنتوني اللي قار ولون تفرار مو بقوانا لاي يشوم شرون نقر كاچر رسوبوالا ودشوا تملسو بهاملي زطنيكن انتوتو كتما قبو دربوشيقن عزي مني ليك ودشوا من ملسات شون سلسما በነሐሴ ወር እንደገና ወደ ጎንደር ወጥቶ ከቀድሞ አደጋ የተረፉትን ሽማግሌዎችን ሁሉ በሰይፍ ገደላቸው። ከነዚህም መካከል የጥቂቶቹ ስም እንጽፋለን። መምህር ወልደ ሚካኤል የሚባሉት የሐዲስ መጽሐፍት ስመጥሩ መምህር ነበሩና በጉባኤ ተቀምጠው ሲያስተምሩ ደርቡሽ መጣ ሲሉ ቢሰሙ ከእናንተ መካከል የፈራ ቢኖር ወጥቶ ይሽሽ ያልፈራ ግን ከኔ ጋር ይቆይ እያሉ ለደቀ መዛሙርቶቻቸው ሲናገሩ ወዲያው ደርቡሽ ሰይፉን መዞ ገብቶ በጉባኤው መካከል ቆመ። መምህር ወልደ ሚካኤልም ከሰባቱ ደቀ መዛሙርቶቻቸው ጋር ናምን በክርስቶስ አምላክነ እያሉ በሰማዕትነት አረፉ። ደግሞ አንጣጭ ፈንታ የሚባል ልጁን በክንዱ እንደታቀፈ ደርቡሽ መጣ ቢሉት ልጄ ሆይ መቼም ሞት አይቀርልንምና ዛሬውኑ እንወረደው እያለ የክርስቶስን ስም እየጠራ በሰማዕትነት አረፈ። ሶስተኛም አምሮ የሚባል ለጎንደር ባታ መርጌታ በድምጸ መልካምነቱና በዜማው እጅግ ስመጥሩ ነበር። ደርቡሽ በመጣ ጊዜ ሸሽቶ ካመለጠ በኋላ ሚስት ተማረከች ብለው ቢነግሩት እግዚአብሔር አንድ ያደረገው ሰው አይለየውም ብሎ እንደገና ተመልሶ ወደ ደርቡሽ ሰፈር ገባ። በዚያም ሚስቱን አግኝቶ ከርሷ ጋር ለባርነት ወደ መተማ ወረደ። ነገር ግን ትምህርቱ የዜማ ትምህርት ነበር እንጂ መጽሐፍትን ተምሮ የእግዚአብሔርን ትዕግስትና ኃይል አያውቅም ነበርና እግዚአብሔር እኔን ክርስቲያኑን በእስላም አሳልፎ መስጠቱ ከክርስቲያን እስላምን ቢወድ አይደለምን ብሎ ማተቡን በጥሶ ቁርአን ተምሮ የእስልምና ሃይማኖት መምህር ሆኖ ዲኖር በዚያው አረፈ። ለኦል ደጃዝማች መኮንን በአጼ ምኒልክ ተልከው ወደ ኢጣሊያ ሀገር ስለመሄዳቸው ኮንት አንቶኔሊ ከአጼ ምኒልክ ጋር በኖረበት ዘመን ሁሉ በአጼ ዮሐንስና በንጉስ ምኒልክ መካከል አንድነትና ፍቅር እንዳይሆን በሚቻለው ሁሉ ይጥር ነበርና አጼ ዮሐንስን በንጉስ ምኒልክ ላይ ለማስቆጣት ሲል አንድ መልእክተኛ ወደ ኢጣሊያ አገር እንዲልኩ ያለ ለንጉስ ምኒልክ እያመላለሰ ይመክራቸው ነበር። ንጉስ ምኒልክም ምክሩን ተከትለው መልእክተኛ ለመላክ ፈቃደኛ ሆነው ሳለ አጼ ዮሐንስን በመስጋት አሳባቸውን ሳይፈጽሙ ቆይተው ነበር። አሁን ግን የአጼ ዮሐንስ ነገር ሁሉ በሞት ስለተጠቃለለና የኢትዮጵያን መንግስት አደዳድለው የመያዛቸውን እርግጠኝነት ካወቁት በኋላ ከመሳፍንቶቻቸውና ከመኳንንቶቻቸው መካከል ልዑል ደጃዝማች መኮንንን መርጠው ወደ ኢጣሊያ ሀገር ለመላክ ቁርጥ አሳብ አደረጉ። በኢትዮጵያ በቀድሞ ነገስታት ዘመን ወደ ውጭ ሀገር መላእክተኛ ለመላክ የታሰበ እንደሆን በሊቅነቱ የታወቀ ከቤተ ክህነት ወገን አንዳንድ ሰው እየተመረጠ ይላክ ነበር እንጂ ከመሳፍንትና ከመኳንንት ወገን ተልኮ አያውቅም። ይኸውም በአጼ ያዕቆብ ዘመን ወደ ሮሜ አቡነ ኒቆዲሞስ በአጼ ልብነ ድንግል ዘመን ወደ ፖርቱጊዝ ጸጋ ዘአብ እንደተላኩት ነው። አንዳንድ ጊዜ ደግሞ ለንግድም ለሌላ ጉዳይም ወደ ኢትዮጵያ እየመጡ የሚኖሩ የውጭ አገር ሰዎች አይታጡም ነበርና ከነዚያ መካከል በንጉሱ ዘንድ በጣም የታወቀውና የተለመደው እየተመረጠ ይላክ ነበር። ይኸውም በአጼ ልብነ ድንግል ዘመን ማቴዎስ የሚባል የአርመን አገር ሰው፣ በአጼ ሰርሰ ድንግል ዘመን ጴጥሮስ የሚባል የስፓኒያ አገር ሰው እንደተላኩት ነው። አሁን ግን በአጼ ምኒልክ ዘመን ጥቂት ጥቂት የስልጣኔ ሥራ ስለተጀመረ የነጋሲነት ዘር ያላቸውን ያክስታቸውን የልዕልት ተናኝ ወርቅ ልጅ ልዑል ደጃዝማች መኮንንን መርጠው በመላካቸው የኢጣሊያ መንግሥት የአጼ ምኒልክን የወዳጅነት መልእክት ከፍ አድርጎ ገምቶት ነበር። ልዑል ደጃዝማች መኮንን የነጋሲ ተወላጅ በመሆናቸው ላይ ድሮዋ ኢንተርናሽናል የሚባለውን የዓለም መንግሥታት የተስማሙበትን ደንብና ሕግ ከውጭ አገር ሰዎች በመስማት ስለለመዱ በጣም የታወቁ ነበሩና አጼ ምኒልክ ማናቸውንም የውጭ አገር ጉዳይ በልዑል ደጃዝማች መኮንን በኩል እንዲጨረስ ያደርጉ ነበር። ይህም አደራረግ በዚያ ዘመን በአገራችን ስላልተለመደ ነው እንጂ የውጭ ጉዳይ ሚኒስትር እንደማለት ነው። ልዑል ደጃዝማች መኮንን በዲፕሎማቲክና በፖለቲካ ሥራ በጣም የሰለጠኑ በጦርነትም ረገድ ስመጥር አርበኛ በመሆናቸው ላይ ለአጼ ምኒልክ በልዩ ታማኛቸው ነበሩ። ከኢትዮጵያ ሰዎችም አልፎ በውጭ አገር ሰዎች ዘንድ እጅግ የተመሰገኑ ነበሩ። የውጭ አገር ሰዎች የደጃዝማች መኮንንን ዕውቀትና ረቂቅ የሆነ ሥራቸውን እያዩ ንጉሥ ምኒልክ ቢሞቱ እንኳ አልጋውን ለመውረስ የሚገባቸው ደጃዝማች መኮንን ናቸው እያሉ ይናገሩላቸው ነበር። ይህም ሁሉ ሲሆን የነጋሲ ተወላጅ ወይም የንጉሥ ባለሟል ነኝ በማለት በማንም ላይ ኩራትና ትዕቢት አልነበራቸውም። ወደ ኢጣሊያም አገር የተላኩት በዚህ ሁሉ ዕውቀታቸውና ታማኝነታቸው ስለተመረጡ ነው። ተልከው ሲሄዱ የውጫሌን ውል የተረጎመው ግራዝማች ዮሴፍ ንጉሴ አስተርጓሚ ሆኖ ሂዶ ነበር። ከመኳንቶቻቸውም ወገን ተከትለው የሄዱት ቀኛዝማች ገነሜ፣ ቀኛዝማች ቆለጭ፣ ቀኛዝማች ተገኔ፣ ባላምበራስ አሰግድ፣ መምህር ወልደ ሚካኤል ነበሩ። ደጃዝማች መኮንንም ከሐረር ተነስተው ወደ ኢጣሊያ ዋና ከተማ ወደ ሮማ በደረሱ ጊዜ በታላቅ ማዕረግና ክብር ተቀበሏቸው። አጼ ምኒልክም ደጃዝማች መኮንንን በቃል ልኬዋለሁና ይነግሮታል የሚል የሰላምታ ደብዳቤ ብቻ ለግርማዊ የኢጣሊያ ንጉሥ ጽፈው ነበርና ልዑል ደጃዝማች መኮንን የሰላምታውን ደብዳቤ ካስረከቡ በኋላ በንጉሡ ፊት ቆመው በቃል የተላኩትን አራቱን ጉዳዮች በግራዝማች ዮሴፍ አስተርጓሚነት ተናገሩ። አንደኛው ጉዳይ የኢትዮጵያ መንግሥትና የኢጣሊያ መንግሥት ማናቸውንም ነገር ለመጠያየቅ ፍቅራቸው የተገለጠ እንዲሆን ነው። ሁለተኛው በኮንት አንቶኔሊ በፊትም በፍቅር የተደረገው ውል እንዲታደስ ነው። ሦስተኛው የኢትዮጵያና በአስመራ ያሉት የኢጣሊያ መኳንንት ሁኔታ ሰላምና ፍቅር እንዲሆንና በውጫሌም የተደረገውን የድንበር ውል እንዲጠብቁ ነው። አራተኛው ጉዳይ የኢትዮጵያ ንጉሠ ነገሥት ከኢጣሊያ መንግሥት ተስማምቶ ለአገሩ ጥቅም የሚሆነውን የንግድ ሥራ ከማስፋት በቀር ሌላ ሐሳብ እንደሌለው ለማረጋገጥ ነው። የኢጣሊያም ንጉሥ ደጃዝማች መኮንን የተናገሩትን ቃል ሰምተው ምላሹን አስበን ወደ አገሮ በሚመለሱበት ጊዜ እናስታውቃለን ብለው ለማረፊያ ወደ ተዘጋጀላቸው ስፍራ ሰደዷቸው። በሚመለሱበትም ጊዜ በነገሩ ሁሉ ተስማምተው በውሉም የሚጨመረው ተጨምሮ የሚታደሰውም ታድሶ ተፈራርመው ከሮማ ተነሱ። ነገር ግን ገና ወደ ኢትዮጵያ ሳይደርሱ በአስመራ ያለው ጀነራል ባልዴሳራ የሚባለው በውጫሌ በተፈረመው በሶስተኛው ክፍል የተጻፈው የወሰን ውል አፍርሶ ወደ መረብና ወደ ሙና ወደ በሰላም ወጥቶ የኢጣሊያንን ሰንደቅ ዓላማ አቆመበት። ይህንንም ማድረጉ አልበቃውምና አጼ ምኒልክን ለማስቆጣት ሲል ራስ መንገሻ በራስ አሉላ ረዳትነት ከርሶ ጋር ተዋግተው በትግራይ በአባታቸው አልጋ ለመቀመጥ ጦር ያሰናዳሉ እያለ ወደ አጼ ምኒልክ ይልክ ጀመር። አጼ ምኒልክም ነገሩ እውነት መሆኑን ለመረዳት ሲሉ የራስ መንገሻን አቋሃን አሰልለው የራስ መንገሻ ሐሳብ ለአጼው ምኒልክ ታዛዥ ሆነው በኢትዮጵያ ጠላት እንዳይገባበት ከመከላከል በቀር ሌላ ሐሳብ እንደሌላቸው አውቀው ዝም አሉ። ጀነራል ባልዴሳራ ግን ፖለቲካው ሳይዝለት በመቅረቱ እጅግ አዘነ። ከዚህም በኋላ አጼ ምኒልክ ከቋና ተነስተው በደሴ አድርገው ሐምሌ 9 ቀን 1881 ዓ.ም ተመረጡ። ወደ እንጦጦ ከተማ ገቡ። አጼ ምኒልክ ከላይ የቀዳማዊ ምኒልክ ከታችም የልብነ ድንግል ዘር በመሆናቸው ከብዙ ዘመን ጀምሮ ሲመኙት የነበረውን የኢትዮጵያ ንጉሠ ነገሥትነት ስላገኙ እንደ ሕጉ በሊቀ ጳጳሱ በአቡነ ማቴዎስ እጅ ቅባ መንግሥት ለመቀባትና የንጉሠ ነገሥት ዘውድ ለመጫን ለሥርዓተ ንግሥ የሚያስፈልገው ሁሉ እንዲዘጋጅ አዘዙ። ሥርዓተ ንግሡም የሚፈጸምበት በጥቅምት 25 ቀን 1882 ዓ.ም በእንጦጦ መንበረ ፀሐይ በተባለ በእመቤታችን ቤተ ክርስቲያን እንዲሆን ተወስኖ ነበርና ጃንሆይ ዳግማዊ ምኒልክና እቴጌ ጣይቱ፣ ሊቀ ጳጳሱ አቡነ ማቴዎስ፣ እጨጌ ገብረ ሥላሴ፣ ሌሎችም መኳንንቱና ወይዛዝሩ ወደ ቤተ ክርስቲያን እየሄዱ አደሩ። ሊቃውንቱና መዘምራኑም እንደ ሥርዓቱ ለሥርዓተ ንግሥ የሚገባውን ጸሎት ሲጸልዩ አድረው 9 ሰዓት ሲሆን በሊቀ ጳጳሱ በአቡነ ማቴዎስ እጅ ቅብአ መንግሥት ተቀብተው የንጉሠ ነገሥትነት ዘውድ ጫኑ። ሥርዓተ ንግሡም ከተፈጸመ በኋላ ሊቀ ጳጳሱ አቡነ ማቴዎስ ገባሬ ሰናይ ሆነው ቀድሰው ሥጋ ወደሙ አቀበሏቸው። ከጠዋቱ 4 ሰዓት ሲሆን አጼ ምኒልክ ዘውድ እንደጫኑ ልብሰ መንግሥት እንደለበሱ በትረ መንግሥት እንደያዙ ራሶች በቀኝና በግራ ሊቀ መኳሶች በፊትና በኋላ ሆነው ካህናቱ ብሩክ አንተ ንጉሠ እስራኤል እያሉ አንድ ጊዜ ዑደት ከተደረገ በኋላ በዚያ በቅጥረ ግቢ ምንጣፍ ተነጥፎ ዙፋን ተዘርግቶ ነበርና በምንጣፉ ላይ ቆመው ኦርቶዶክሳዊ ንጉሳችሁ እኔ ነኝ የሚል ቃል ተናግረው በዙፋኑ ላይ ተቀመጡ። በዚያን ጊዜም ትንሹም ትልቁም በአንድ ቃል ሺህ ዓመት ያንግሶ እያለ በእልልታና በደስታ ይመርቅ ጀመር። ቀጥሎም ዕዳ ያለብህ ነጻ ብያለሁ፣ በዱር በገደልም ያለህ ወንጀለኛ ምሬሃለሁና ግባ የሚል አዋጅ አስነግረው በወርቅ ኮርቻና በወርቅ ዕቃ ባጌጠች በቅሎ ተቀምጠው ወደ እንጦጦ ቤተ መንግሥት ጉዞ ተጀመረ። በስተፊትም ነጋሪቱ እየተጎሰመ እምቢልታውና መለከቱ እየተነፋ ሕዝቡ በቀኝ የሰሌን ቅጠል የዘንባባ ዝንጣፊ እየያዙ ሺህ ዓመት ያንግሶ እያሉ በእልልታና በደስታ ወደ ቤተ መንግሥት ደርሰው በዙፋን ሲቀመጡ 101 ጊዜ መድፍ ተተኮሰ። ከዚያም በኋላ ለመሳፍንቱና ለመኳንንቱ ለወታደሩና ለካህናቱ ትልቅ ግብዣ ተደርጎ ዋለ። ስለ እቴጌ ጣይቱ ዘውድ መጫን። በሰለጠነው ዓለም ንጉሥና ንግሥት ዘውድ የሚጭኑበት በቤተ ክርስቲያን በአንድ ቀን ነው። በኢትዮጵያ ግን አሁን አጼ ኃይለ ሥላሴ እስኪያድሱ ድረስ እንደ ልማድ ሆኖ ንጉሥ ቅባ መንግሥት በተቀባና ዘውድ በጫነ በሦስተኛው ቀን በቤተ መንግሥት ውስጥ ንጉሥ ለእቴጌይቱ ዘውድ ይጭንላት ነበር። ምክንያቱንም ስንመረምር የእቴጌይቱ ክብር ከንጉሡ ክብር እንዳይስተካከል ስለ ክብሯ ማነስ የተደረገ ይመስላል። በዚህም ልማድ አጼ ምኒልክ ቅባ መንግሥት ተቀብተው ዘውድ በጫኑ በሦስተኛው ቀን በዚያው በተሰናዳው በሰፊው ዳስ ውስጥ የንጉሠ ነገሥቱ ዙፋን ተዘርግቶ ነበርና አጼ ምኒልክ በዙፋናቸው ሲቀመጡ እቴጌ ጣይቱም በስተቀኝ በተዘረጋው አንስተኛ ዙፋን ላይ ተቀመጡ። በዚያን ጊዜ ሊቀ ጳጳሱ አቡነ ማቴዎስ የእቴጌይቱን ዘውድ ከንጉሠ ነገሥቱ ተቀብለው በራሳቸው ላይ ጫኑላቸው። በዚህም ጊዜ ካህናቱ አክሊለ ተቀጺላ ታንሶሱ እያሉ በከበሮና በጸናጽል ሲያመሰግኑ መሳፍንቱና መኳንንቱ እየተነሱ በፊታቸው እየቀረቡ እጅ ነሱ። ቀጥሎም 51 ጊዜ መድፍ ተተኮሰ። በሰባተኛውም ቀን ለመምህር ገብረ ሥላሴ የእጨጌነት ሹመት ተደረገላቸውና የንግስ በዓሉ ተጨረሰ። አጼ ምኒልክ ወደ ትግራይ ስለመሄዳቸው። አጼ ምኒልክ የንጉሠ ነገሥት ዘውድ ጭነው ኢትዮጵያን አደላድለው መያዛቸውን ከተረዱት በኋላ የኢትዮጵያ ባላገር አጼ ዮሐንስን የሚጠላበትን ነገር ሁሉ ያውቁት ነበርና አጼ ዮሐንስ እንኳን ሞቱ አጼ ምኒልክ እንኳን ነገሱ የሚባሉበትን ሥራ ሁሉ በአዋጅ አስታወቁ። አንደኛ፣ አጼ ዮሐንስ የተጠሉበት ዋናው ነገር ባልተማሩ መነኮሳት ምክር እየተመሩ እስላሙን ፈላሻውን አረመኔውን ሳይማር እንዲያው በግድ ተጠመቅና ክርስቲያን ሁን እያሉ አዋጅ በመንገራቸውና አንጠመቅም ክርስቲያንም አንሆንም ያሉትን በሞትም በስደትም በእስራትም በልዩ ልዩ መከራና ስቃይም በመቅጣታቸው ነበር። አጼ ምኒልክ ግን ተምሮ በፈቃዱ ተጠምቆ ክርስቲያን ካልሆነ በቀር እንደ አባቱ ሃይማኖት እንዲኖር እንጂ በግድ እንዳይጠመቅ አደረጉለት። ሁለተኛ፣ አጼ ዮሐንስ የተጠሉበት ሌላ ዋናው ነገር ማንም ሰው በመሬቱ ላይ ትንባሆ እንዳይዘራና እንዳይጠጣ አዋጅ በመናገራቸውና በመሬቱ የዘራ መሬቱን ይነጠቃል፣ በአፉም የጎረሰ ከንፈሩን ይቆረጥ፣ ሱረትም በአፍንጫው የጠጣ አፍንጫውን ይፎነን በማለታቸው ነበር። አጼ ምኒልክ ግን ትንባሆ መጠጣት እንደ ጠላ እንደ ጠጅ ልማድ ነው እንጂ በመጽሐፍ የተከለከለ በነፍስም የሚያስኮንን አለመሆኑን አውቀው በትንባሆ ነገር ሰው ሁሉ እንደ ልማዱ እንዲኖር አደረጉለት። ሶስተኛ፣ አጼ ዮሐንስ የተጠሉበት አንዱ ዋና ነገር ከአንዱ አገር ወደ አንዱ አገር ሲዘዋወሩ ለወታደራቸው ሁሉ ነጻነት እየሰጡ በየባላገሩ ቤት ተሰሪ እየሆነ እየገባ የባላገሩን እንጀራውን ወጡን ጠላውን ስጋውን ይህንንም የመሳሰለውን ሁሉ በግድ እንዲወስድበት ስላደረጉ ነበር። አንዳንዱማ የባላገሩን ሚስት በግድ እየያዘ በባሏ ፊት ያስነውራት ነበር ይባላል። አጼ ምኒልክ ግን ለኋላው ሁሉንም አስቀርልሃለሁ፣ አሁን ለጊዜው ግን ባላገር የሆንህ እንዳቅምህ እህል እያወጣ ለወታደር ቀለብ ስጥ እንጂ ወታደር በቤትህ አይግባብህ የሚል አዋጅ ነገሩለት። ይህንንም የመሰለውን አንዳንድ የከበደ ሸክም ከባላገሩ ጫንቃ ስላወረዱለት ደስ አለው። ከዚህም በኋላ ትግራይን በሙሉ ጠቅልለው ለራስ መንገሻ መስጠት ለኋላ ጉዳት የሚያመጣ መስሎ ስለታያቸው በትግራይ ሹምሽር ለማድረግ ሲሉ ለእንጦጦ ከተማ ጠባቂ ልዑል ራስ ዳርጌን ትተው በታህሳስ 9 ቀን 1882 ዓ.ም ወደ ትግራይ ተጓዙ። ሐውዜንም በደረሱ ጊዜ የትግራይን አውራጃ ከሶስት ከፍለው ሹምሽር አደረጉበት። አንደኛ፣ በስተምስራቅ ያለውን አጋሜን ለደጃች ስዩም፣ በስተደቡብ ያለውን ዋናውን ከተማ መቀሌን ጨምረው ለራስ መንገሻ ዮሐንስ፣ ሶስተኛ፣ በራስ መንገሻና በደጃዝማች ስዩም ግዛት መካከል ያለውን አድዋን ራስ መንገሻንና ደጃዝማች ስዩምን ኢጣሊያኖችንም እንዲጠባበቅ ብለው ለደጃዝማች መሸሻ ወርቄ ሰጡት። ከዚህም በኋላ ከብዙ ዘመን ጀምሮ ወደ ሸዋ መጥቶ አጼ ዮሐንስና አጼ ምኒልክ የሚለያዩበትን ሥራ ሲሰራ የሚኖር ኮንት አንቶኔሊ አጼ ምኒልክ ወደ ትግራይ መሄዳቸውን ስለሰማ ተከታትሎ እስከ ሐውዜን ሲመጣ አመጣጡ ለወዳጅነት ጉዳይ አለመሆኑን አውቀዋልና ፊት ነሱት እንጂ እንደ ጥንቱ በማዕረግና በክብር አልተቀበሉትም። ይልቁንም በውጫሌ ከሱ ጋር ተተዋዋሉት ውል በ17ኛው ክፍል የተጻፈው ቃል የኢትዮጵያን ነጻነት የሚነካ መሆኑን ተረድተውት ነበርና በዚህ ሁሉ ነገር ኮንስታንቲኖፕልን በመልካም አይን አላዩትም ነበር። ቢሆንም ጥቅሙን የሚፈልግ ሰው መታገስ የሚገባው መሆኑ የታወቀ ነውና ኮንስታንቲኖፕል አጼ ምኒልክ እሱን አለመውደዳቸውን እያወቀ እንዳላወቀ መስሎ በተጓዙበት ስፍራ ሁሉ አንድም ጊዜ እንኳ ሳይለይ ይጓዝ ነበር። ለኡል ደጃዝማች መኮንንም የተላኩበትን ጉዳይ ለኢጣሊያ ንጉስ አድርሰው ከኢጣሊያ ሲመለሱ ከናፖሊ ወደ ኢየሩሳሌም የባህር ጠረፍ ወደ ያፋ የሚሄድ መርከብ ተሳፍረው ያፋ ሲደርሱ በምድር ባቡር ወደ ኢየሩሳሌም ሄዱ። በኢየሩሳሌም የሚኖሩ የኢትዮጵያ መነኮሳት በታላቅ ክብር ተቀበለው የተቀደሱትን ስፍራዎች ሁሉ ካሳዩአቸው በኋላ በአርባቱ እንስሳ በሚባለው በኢትዮጵያ ቤተክርስቲያን ስጋ ወደሙ ተቀበለው እንደገና ወደ ያፋ ተመልሰው ወደ ምጽዋ የሚሄድ መርከብ ተሳፈሩ። ከምጽዋ በግስጋሴ መጥተው መቀሌ ላይ ከአጼ ምኒልክ ጋር ተገናኝተው ለተላኩበት ጉዳይ ከንጉስ ኡምቤርቶ የተላኩትን ምላሽ እያስረዱ ተናገሩ። ከዚህም በኋላ አጼ ምኒልክ ወደ ሸዋ የሚመጡበት ጊዜ ደርሶ ነበርና በወሎ ዋና ከተማ በደሴ ሲደርሱ ተደጃዝማች መኮንን የራስ ወርቅ ሰጥተው በራስነት ማዕረግ ስለሾሟቸው ይገባዋል ይገባዋል ተባለላቸው። አጼ ምኒልክም ከጥቂት ሳምንት በኋላ ወደ እንጦጦ ከተማ ሲገቡ ለኡል ራስ መኮንን ክረምቱን ከርመው በጥቢው ወደ ሐረር ወረዱ። አጼ ምኒልክ በ1882 ዓመተ ምህረት ወደ ትግራይ ደርሰውና ሹምሽር አድርገው ወደ ሸዋ ከተመለሱ በኋላ በውጫሌውል በ17ኛው ክፍል የተጻፈው ቃል ታርሞ እንዲታደስ ቢሆን ይሻላል እያሉ ሐሳባቸውን ለኮንስታንቲኖፕል ይነግሩ ነበር። እርሱ ግን ሐሳባቸውን የተቀበለ ለመምሰል የኢጣሊያ መንግስት ይህን ቃል ታርሞ በታደሰ ፈቃዱ ነው እያለ የማታለል ቃል ከነገራቸው በኋላ ሚስጥሩ ያልተገለጠ አንዳንድ ምክንያት እየፈለገና እየፈጠረም ስላስቀረባቸው እጅግ ተናደዱ። በውጫሌ ላይ በኢትዮጵያ ንጉሠ ነገሥትና በኢጣሊያ መንግስት መካከል የተደረገውን ውል ከጣሊያንኛ ወደ አማርኛ ቋንቋ የተረጎመው በፊት በአስመራ በካቶሊክ ሚስዮን ቤት እየተማረ ያደገ በኋላ ግን ለአጼ ምኒልክ ሎሌ የሆነ ግራዝማች ዮሴፍ የሚባለው ነበር። በውሉም በ17ኛው ክፍል በኢጣሊያንኛ ቋንቋ የተጻፈው የኢትዮጵያ ንጉሠ ነገሥት ከሌሎች ነገሥታት የሚፈልጉትን ጉዳይ ሁሉ በኢጣሊያ መንግስት በኩል ለመላላክ ፈቅደዋል ይል ነበር። ግራዝማች ዮሴፍ ግን አጼ ምኒልክን በመፍራት ይሁን ወይም የኢጣሊያንኛ ቋንቋ አጥርቶ ባለማወቁ ምክንያቱ አልታወቀም እንጂ ወደ አማርኛ ቋንቋ ሲተረጉም የኢትዮጵያ ንጉሠ ነገሥት ከሌሎች ነገሥታት የሚፈልጉትን ጉዳይ ሁሉ በኢጣሊያ መንግስት አጋዥነት ለመላላክ ይችላሉ ብሎ ተርጉሞት ነበርና አጼ ምኒልክ ለጊዜው ጉዳያቸውን ሁሉ ያውም ግዴታ ሳይኖርባቸው ቢፈቅዱ በኢጣሊያ መንግስት አጋዥነት ይልካሉ ማለቱ መስሏቸው ነበር እንጂ የኢጣሊያ ጥገኝነት መሆኑን አላወቁም ነበር። በኋላ ግን አንዳንድ የውጭ አገር ወዳጆቻቸው የዚህ ትርጓሜው ኢትዮጵያ የኢጣሊያ ጥገኛ ነች ማለት ነው እያሉ ስለነገሯቸው ይህ 17ኛው ክፍል እንዲሰረዝ መላልሰው ቢጠይቁ የማይሆንላቸው ሆነ። ይህም በውሉ በ17ኛው ክፍል የተጻፈው ቃል የኢትዮጵያን ነጻነት የሚነካ ዋና ነገር መሆኑ ከታወቀ በኋላ በውጭ በየአደባባዩ በውስጥም በቤተ መንግስቱ ትልቁም ትንሹም ነገሩን እያነሳ ይነጋገረው ነበርና እቴጌ ጣይቱ በነገሩ ስለተናደዱና ስላዘኑ ከኮንስታንቲኖፕል ጋር ክርክሩ በልፍኝ በፊታቸው እንዲሆን ከአጼ ምኒልክ አስፈቀዱ። ኮንስታንቲኖፕልም ወደ እልፍኝ ድረስ እየተጠራ እየገባ ብዙ ክርክር ከተደረገ በኋላ ለ17ኛው የውሉ ክፍል ለውጥ የሚሆን ሌላ የውል ሐሳብ እንዲያቀርብ ተስማምተው ተለያዩ። በማግስቱም ከዚህ ቀጥሎ ያለውን የውል ሐሳብ ጽፎ አቀረበ። ይኸውም የኢትዮጵያ ንጉሠ ነገሥት ከመሬቱ አንድ ክፍል ወይም በ17ኛው የውል ክፍል የተባለውን ጥገኝነት ለሌላ ለውጭ አገር መንግስታት እንዳይሰጥ ግዴታ የገባ እንደሆነ 17ኛውን ክፍል ለመለወጥ ይቻላል የሚል ነበር። በዚያን ጊዜም አጼ ምኒልክና ልዑል ራስ መኮንን ጥንት አንቶኔሊ ያቀረበው የውል ሐሳብ መልካም መስሎ ታይቷቸው ነበርና በዚሁ ለመስማማት ፈለጉ። እቴጌ ጣይቱ ግን እኛ ባለፈው ውል ስንጸጸት አሁን እንደገና ከመሬታችን ክፍል ወይም ጥገኝነትን ለሌላ ለውጭ አገር መንግስት ለመስጠት ፈቃድ የለንም። ነገር ግን ብንሰጥም ባንሰጥም በእኛው ፈቃድ ብቻ ይሆናል እንጂ ኮንት አንቶኔሊ ሊጠይቀን አይገባውም። እኛም ለዚህ ነገር ግዴታ መግባት አያስፈልገንምና ይህ ቃል በውሉ ውስጥ ሲገባ አይታየኝም ብለው ሐሳባቸውን ገልጠው ተናገሩ። ኮንታንቶኔሊም እቴጌ በተናገሩት ነገር እጅግ ስለተቆጣ የውሉን ሐሳብ እቴጌ ጽፈው ያቅርቡ እናየዋለን ብሎ የድፍረት ቃል ተናገራቸው። እቴጌም እሺ መልካም ነው እኛም እንጽፋለን አንተም ሌላ ጻፍና አምጣ ብለው ተለያዩ። በማግስቱም እቴጌይቱ በውጫሌ ውል በ17ኛው የውሉ ክፍል የተጻፈው ቃል በጭራሽ ተፍቆ ቀርቷል የሚል ቃል ብቻ ጽፈው ቢያቀርቡለት ለ17ኛው ክፍል ለውጥ ለኢጣሊያ መንግስት ጥቅም የሚሆን ሌላ ቃል ካልተጨመረበት የፊተኛው ውል እንደ ጸና ይቆያል እንጂ አይለወጥም ብሎ ተቆጥቶ ወጣ። ወደ ቤቱም ከገባ በኋላ አጼ ምኒልክ ስልጣናቸውን ሁሉ ለሴት ለቀው ያላግጡብናል እያለ ለባልንጀሮቹ ነገራቸው። ወደ ሮማ ከተመለሰ በኋላ ግን የእቴጌ ጣይቱን ብርታትና እውቀት እያመሰገነ እቴጌ ጣይቱ ባይኖሩ አጼ ምኒልክ ንጉሠ ነገሥት ለመሆን ብዙ ችግር ሳያገኛቸው አይቀርም እያለ ለየወዳጆቹ ሲናገር ነበር ይባላል። በዚያን ጊዜ ለአጼ ምኒልክና ለልዑል ራስ መኮንን የታያቸው በዚህ ምክንያት ጦርነት እንዳይደረግና የክርስቲያን ደም እንዳይፈስ ጥገኝነቱ ከቀረልን ለሌላ መንግስት አንሰጥም ብለን ብንዋዋል ጉዳት አይደለም ማለት ነበር። ለእቴጌ ጣይቱ የታያቸው ኮንታንቶኔሊ እንዳቀረበው ሐሳብ ብንዋዋል በአገራችን የፈቀድነውን ካልሰራን ያው ነጻነትን ማጣት ነው ማለት ነበር። ማናቸውም ቢሆን ስምምነት ሳይደረግ ኮንታንቶኔሊ ወደ ኢጣሊያ ሀገር ተመልሶ ሄደ። ጣሊያኖች በፊት በአጼ ዮሐንስና በንጉስ ምኒልክ መካከል ጠብ እንዲነሳና እንዲዋጉ ለማድረግ በብዙ ይጥሩ ነበር። ንጉስ ምኒልክም ለጊዜው የታያቸው በጦርነትም በማናቸውም ማደራረግ ቢሆን የአጼ ዮሐንስን ኃይል አድክመው እሳቸው የኢትዮጵያ ንጉሠ ነገሥት ለመባል ብቻ ነበርና የጦር መሳሪያ ለማግኘት ሲሉ ከጣሊያኖች ጋር ያላቸውን ወዳጅነት ለማጽናት በብዙ ይጥሩ ነበር። ጣሊያኖች የጦር መሳሪያ በመስጠት ለንጉስ ምኒልክ የረዱትን እርዳታ ያውቃሉና ንጉስ ምኒልክ የኢትዮጵያ ንጉሠ ነገሥት ሲሆኑ ከኢትዮጵያ የሚፈልጉትን ጥቅም ሁሉ የሚሰጧቸው ስለመሰላቸው እስከዚህ ጊዜ ድረስ ከራስ መንገሻ ጋር ለመላላክና የወዳጅነት ሥራ ለመጀመር አላሰቡም ነበር። በኋላ ግን አጼ ምኒልክ በውጫሌ ውል በ17ኛው ክፍል የተጻፈው ቃል ባለመታረሙና ባለመሰረዙ ምክንያት መቀየማቸውን ስላወቁት ፖለቲካው ሁሉ እንደፈረሰባቸው ተረድተው በፊት በአጼ ዮሐንስና በአጼ ምኒልክ መካከል እንዳደረጉት አሁንም በአጼ ምኒልክና በራስ መንገሻ መካከል ገብተው ለማጣላትና ለማለያየት ሲሉ ከራስ መንገሻ ጋር የወዳጅነት ሥራ ለመጀመር ቁርጥ ሐሳብ አደረጉ። ከዚህም በኋላ ከኢጣሊያ መንግስት አንድ ነገር ቢፈልጉ በምጽዋ ወደሚኖረው አገረ ገዥ እየጻፉ ቢያስታውቁ ለማግኘት ይችላሉ የሚል ደብዳቤ ከኢጣሊያ ንጉስ ከግርማዊ ኡምቤርቶ ለራስ መንገሻ መጣላቸው። ራስ መንገሻም ደብዳቤውን አይተው ለጊዜው ከወዳጅነት በቀር ከኢጣሊያ የምፈልገው ነገር የለኝም፣ ስለ ሐሳባቸው ግን እግዚአብሔር ይስጥልኝ የሚል ምላሽ ጽፈው ነበር። በኋላ ግን كإيطاليا من قستقار يفكر أنه يودا جنة بجاول لما ووال فكارينو بلو أستابق واتشو يا أسمراجيش جنرال غاندولفي يميبالو إهن نقر بسم ماليزي كأسمرا باتولو ودمرب متو راس منغشام اسكمرب هيدو تغنانيونا قال لقال كتنقاف قربوهالا كزيكا تلو ياللون ول تساسفو تفرارمو عندن ياول لإيطاليا منغست راس منغشان يميطالا تلاتونو راس منغشان يميود وداجونو راس منغشان يود دوالنا يكبروال يهيتيوبيا نقوسا نغستلج اندمونو هلو يوقوال راس منغشان يمياسازن تنش نغر سنقوا منم اندادرق ملوال
ችን በዚህ ተናቀቃል ይሄንኑ ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን ደናም ሹ Thank you.